በከባድ የአየር ንብረት ለውጥ በዓለም አቀፍ ደረጃ ባስከተለው ከፍተኛ ሙቀት የተነሳ የጅቡቲ ተመላላሽ በሆኑ የከባድ መኪና አሽከርካሪዎች ላይ የሞትና የጤና እክል ማጋጠሙን የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር አስታውቋል። የነዳጅ አቅራቢ ባለ ንብረቶችም ሆነ ጉዳዩ የሚመለከታቸው መንግስት አካላት ዘመናዊ አሰራርን በመከተል በአሽከርካሪዎች ላይ የሚደርሰውን ጉዳት እንዲቀንሱ አስፈላጊውን እንዲያደርጉም ተጠይቋል። ኢትዮጵያ የፈሳሽ ጭነት ማጓጓዣ ባለ ንብረቶች ማህበር ጅቡቲ ውስጥ አሽከርካሪዎች ተራቸውን በመጠበቅ የሚደርስባቸውን መጉላላት ለማስተካከል ውይይት ለማድረግ መታቀዱን አመልክቷል። መስፍን አራጌ የዚህን ጉዳይ ዝርዝር ይዟል።
በዓለም አቀፍ ደረጃ የጨመረው ሙቀት በጅቡቲ ተመላላሽ አሽከርካሪዎች ላይ የሞትና የጤና እክል ማስከተሉን የገለጹት በኢትዮጵያ የከባድ መኪና አሽከርካሪዎች ማህበር ስራ አስኪያጅ አቶ ሰለሞን ዘውዱ በአጋመስ ነው የሰኔ ወር ብቻ 3 አሽከርካሪዎች ህይወታቸው ማለፉን ጠቁመዋል።
በተፈጠረው የሙቀት ጫና ምክንያት 3 አሽከርካሪዎች ናቸው የሞቱት። አንዱ አሽከርካሪ መኪናው ስር እንደተኛ ነው የሞተው። አንዱ ደግሞ ወረፋ እየጠበቀ ባለበት ሰዓት ያው በከፍተኛ ሙቀት ስላለ እዛ አካባቢ ነው። አንዱ የባህር ትራንዚት ሰራተኛ ነው። በርካታ አሽከርካሪዎች ደግሞ ከግቢት ጋር በሙቀት ምክንያት ከሚፈጠሩ በሽታዎች ከበሽታ ያለባቸው አሽከርካሪዎች ተጎድተው ወደ ሀገር ውስጥ እየገቡ ቤታቸውን እረፍት የገባሉ፣ ሆስፒታልም የገባሉ።
ስማቸውን በሚስጥር እንዲያዝ የጠየቁ አንድ አሽከርካሪ በቅርብ የሚያውቁት አሽከርካሪ ጓደኛቸው ህይወት ሲያልፍ ጅቡቲ ውስጥ እንደነበሩና ለህይወት በእጅጉ የሚያሰጋ ሙቀት ሲገጥማቸው የሰሞኑ የመጀመሪያቸው እንደሆነ ይናገራሉ።
ጋላፊ የሚባለው ቦርጥን አካባቢ የመኪናዬን የሙቀት መለኪያ ሳየው 48 ዲግሪ ሴንቲግሬድ ነው የሚያሳየው። ሙቀቱ ብቻ ሳይሆን አየር ንፋስ ከሌለ መተንፈስ አትችልም፣ ጉሮሮ ሁሉ ይደርቃል። በዚህ ምክንያት አሁን የሞተ ልጅ እኔ የማውቀው ልጅ በቅርብ ነው የሞተ።
አቶ ሰለሞንም አሽከርካሪዎች ወደ ጅቡቲ ወደብ ገብተው ለመጫን ተራ በመጠበቅ የሚያሳልፉት ረጅም ጊዜ ለህይወታቸው አስጊ ሆኗል ሲሉ ያስረዳሉ።
አሽከርካሪዎች በዓለም አቀፍ ህግ መሰረት ወደቡ ላይ ወይም ኢትዮጵያ ባስቀመጠችው ህግ መሰረት ወደቡ ላይ ቆይተው የሚወጡበት የሰዓት ሊሚት አለ። በተወሰነ ሰዓት ውስጥ ነው ጭነው መውጣት ያለባቸው። ነገር ግን ወረፋ እየጠበቁ 10 ቀን 15 ቀን 20 ቀን ይጠብቃሉ። ጅቡቲ መቆሚያ ቦታው ከ1000 አሽከርካሪ በላይ አይይዝም፣ ግን ከ2000 እስከ 3000 አሽከርካሪ ይገባና ይጣበባል። በፊት አንድ አሽከርካሪ በዚህ ቀን ትጭናለ ሲባል ከኢትዮጵያ ወጥቶ ይገባል እዛ ጅቡቲ በ6 ሰዓት ውስጥ ወይ በተወሰነ በ4 ሰዓት ውስጥ ቶሎ ጭኖ ይወጣል። ነገር ግን ትልቅ ካምፓኒዎች፣ ባለሀብቶች በካምፓኒዎች ስር ሆኖ ስለሆነ ነዳጅ የሚያመላለሱት ልክ ነዳጅ አራግፎ ወይም ደግሞ ሌላም ጭነት እንደዚህ የደረቅ ጭነትን ማራግፎ ኢትዮጵያ ውስጥ ካራገፈ በኋላ ውጣ ነው የሚባለው። ባለሀብቶቹ ናቸው በተለይ። ስለዚህ እዛ ኦርደር ሳይደርሰው ጅቡቲ ይሄዳል። እዚህ እንዲቀመጥ አይፈቅድለትም። አሰራሩ መሆን የነበረበት ምንድን ነው? አንድ አሽከርካሪ ከዛ ጭኖ ይመጣል ሀገር ውስጥ፣ አራገፈ በኋላ ኦርደር ይመጣለታል። በቴክስት ይደርሰዋል። በዚህ ቀን ትጭናለህ የሚል ይደርሰዋል። በዛች ቀን ሲደርሰው እዛ ሄዶ ጭኖ ይመጣል። አሁን ግን ምንድን ነው? አራግፎ ሲመለስ ባለሀብቱ ውጣ ይለዋል።
ከ18 ዓመታት በላይ በቆዩበት የአሽከርካሪነት ስራ በሚያገኙት ገቢ 6 ቤተሰብ እንደሚያስተዳድሩ የሚናገሩት እና በስራዬ ላይ ተጽዕኖ ስለሚፈጠር ስሜ አይገለጽ ያሉ ሌላ አስተያየት ሰጭ ደግሞ የተቀናጀ የወረፋና የመረጃ ስርዓት ባለመኖሩ ጅቡቲ ውስጥ እስከ 3 ሳምንት የሚቆዩበት አጋጣሚ አሁንም እንዳለ ገልጸዋል። ለዚህም የተሽከርካሪውን ባለቤት ማለትም ባለሀብቱን ተጠያቂ ያደርጋሉ።
ትልቁ ችግር የት ነው ያለው መሰለ? ባለሀብቱ ጋር ነው። አሁን ባለሀብቱ ሂድልህና በሚያሰማራ ሰዓት ባለቤቱ መኪናውን ይዞ የግዴታ ወደ ጅቡቲ ነው የምትሄደው። አንተ መሄድ ካልቻልክ በቃ ወይ ሌላ ሹፌር እመጣለሁ፣ አንተ ውረድ ይልሃል። ከዛ በኋላ እዛ ጅቡቲ ትገባና ከ10 እስከ 15 ቀን የመቆም እድል እየመጣ መጣ። ከቅርብ ጊዜ ወዲህ እንደሚታወቀው የሙቀት ቴምፕሬቸሩ እስከ 50 መድረስ ችሏል። በዚህ ሙቀት ውስጥ ደግሞ ለልብ በሽታ፣ በእድሜ መግፋት፣ በድካም፣ በተለያየ ችግር የተለያየ ጉዳት ያለባቸው ሰዎች ደግሞ ለሞት እየተዳረጉ ነው።
አሽከርካሪዎቹ ባነሱት የስራ ዋስትና ስጋት ላይ አስተያየት የሰጡት የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ ተከታዩም ብለዋል።
አገር አቋራጭ አሽከርካሪዎች ላይ ከስራ ባህሪያቸው አንጻር ረጅም ሰዓት ስለሚሄዱ መቼ ነው እረፍት መውሰድ ያለባቸው? ስንት ሰዓት ነው መስራት ያለባቸው? በምን መልኩ ነው መስራት ያለባቸው? የሚል ህጉ የሚደግፋቸው ስለሆነ ስራውን በህጉ ላይ ከተቀመጡት ውጪ ማለትም ለምሳሌ ድርጅቱ ከስሮ ወይም ስራው የማይኖር ከሆነ ሰራተኛውን ያው ያሰናብታል። ቁጭ ብሎ ደግሞ ስለማይከፍል ኢንኬዝ ሰራተኛው ጥፋት ኖሮበት ጥፋት መኖሩ በህግ ተረጋግጦ የዲሲፕሊን እርምጃ ከተወሰደበት ያው የዲስፕሊኑ ክብደት ታይቶ ከስራ እስከ ማስወጣት ድረስ ሊሄድ ይችላል። ይችላል። ከዚህ ውጪ ግን የሚደረጉ የስራ ስንብቶች ህገወጦች ናቸው።
የኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር የቦርድ አባል አቶ ጌትነት መሐመድ በአሽከርካሪዎቹ የተነሳውን ቅሬታ ለመፍታት ማህበራቸው ጥረት እንደሚያደርግ አስታውቀዋል።
ይሄ ነገር ሀሳብ ተነስቶ ነበር ከሾፌሮች ማህበር። ሾፌሮች እዛ ከመግባታቸው በፊት ወረፋውን የሆነ ቦታ ላይ ቆመው እየጠበቁ የሚገቡበት መንገድ ይመቻች የሚል ሀሳብ የእኛም ሀሳብ ነው። ነገር ግን በትራንስፖርተሩ በኩል ትራንስፖርተሩን እንሞክራለን። በእርግጥ ሁሉም ሰው የሚሽሎከሎክ ነገር አለ። አንዱ ሲቆም አንዱ የመሄድ ነገር አለ እና ከዚህ በፊትም እንደዚህ ሙቀት በሆነ ጊዜ የዚህ አይነት ሀሳቦች ሲነሱ እኩል ሆኖ የመቆምና ያንን ነገር ወደ ተግባር መተርጎም ነገር ላይ ትንሽ ችግሮች አሉና እኛ እንደ ዕቅድ የያዝነው ነገር ከአባላቱ ጋራ ስብሰባ አድርገን ተወያይተን አንድ ስምምነት ላይ መድረስ ነው። የሾፌሮች ማህበርንም ጨምረን ጠቅላላ ጉባኤ እናደርጋለን የሚል ሀሳብ አለን።
በተጨማሪም ጅቡቲ ውስጥ ህይወታቸው ያለፈ አሽከርካሪዎችን አስከሬን ከሕክምና ተቋም ለማስወጣት ከፍተኛ ገንዘብ መጠየቁ ችግሩን ድርብርብ እንዳደረገው አቶ ሰለሞን አመልክተዋል።
ህይወታቸው ሲያልፍ ከ1 ሚሊዮን ብር በላይ ነው የሚጠየቀው ወደዚህ ለማምጣት ለአስከሬን። ይህንም ማንም አይከፍልም፣ መንግስትም አይከፍልም። ለምሳሌ ባለፈው ከሞቱ ከሁለቱ መካከል አንዱን በላይነህ ክንዴ ስለነበር እሳቸውን እናመሰግናለን። በቃል ደረጃ እሳቸው ናቸው ወጪውን ችለው አቀባበል አድርገው እስከ ቤተሰቦቹ ድረስ ትሽ አሽከርካሪዎች ይዛ በሙቀትም በአደጋ በተለያየ አደጋ በሚሞቱበት ሰዓት ያስከሬን እዛ የሚቀበሩ ናቸው። ይገርማል። በገንዘብ እጥረት ሁሉ
አሽከርካሪዎቹ ላነሷቸው ቅሬታዎች ምላሽ እንዲሰጡን በትራንስፖርትና ሎጂስቲክስ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ስራ አስፈጻሚ አመለወርቅ ህዝቅኤልን አግኝተናቸው ተደጋጋሚ ቀጠሮ ከሰጡን በኋላ ስልካቸው ሊነሳልን አልቻለም። ከዓለም አቀፉ የሙቀት መጨመር ጋር ተያይዞ የሀጅ ስነ ስርዓት ለመፈጸም ወደ ሳዑዲ አረቢያ ከተጓዙ አማኞች ከ1300 በላይ የሚሆኑት ህይወታቸው ማለፉ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።